ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ህዳር 17 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ ፕሮግራማችን ወቅታዊ ጉዳዮችን የሚተነትኑ እንዲሁም የወጣቶችን ህይወት የሚዳስሱ ፕሮግራሞችን አስተናግተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
በርግጥ ባህላችን ባህላችን የሚከለክለ ስለ ግብረ ስጋ ግንኙነት ማውራት ለሴቶቻችን ይሄን ለሴት ብቻ አይደለም ይሄን ማስረዳት አለባችሁ ብዬ ማስበው ለወንዶቹም ነው። በርግጥ ባህላችን የሚከለክለ
የሰማችሁት በአምቦ ሁለተኛ ደረጃ ትምህርት ቤት የምትማር ተማሪ ስትሆን ከልጅነት ወደ ወጣትና ወጣትነት በሚደረገው ሽግግር ወጣቶች በሚያጋጥሟቸው ተግዳሮቶች ዙሪያ በአትላንቲክ ምሽት ጀምሮ የነበረው ውይይት ክፍል 2 በምሽት ይዘናል።
I just want every young man young woman out there
ገና ወጣት ናችሁ አዋቂ አይደላችሁም ልትጠብቁ ይገባል ለሚል ሐሳብ ጆሮ አትስጡ።
አሁን ደግሞ በሚኒሶታ ግዛት የአውስቲን ከተማ የምክር ቤት አባል የሆኑት ትውልደ ኢትዮጵያዊው ኦባላ ነው የሰማችሁት። በኢትዮጵያ ባለው የፖለቲካ ለመረጋጋትና የሰላም ጦት ዙሪያ አናገራቸዋል። አብራችሁን ከመሻችሁ ሌሎች ተነቀሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሪያችሁ ማመሻው ስመኝሽ ቆየነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸው ዜናዎች ሀብታም ስዩም
አመሰግናለሁ ዘመኝሽ። በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ የሚያስፈጽመው እዝ አራት አዳዲስ ትዕዛዞች እንዳወጣ ተሰምቷል። የመጀመሪያው ከጸጥታ አስከባሪዎች መለዮ ጋር የተገናኘ ሲሆን እዙ በማንኛውም ሁኔታ ቦታና ጊዜ የመከላከያ ሰራዊትን፣ የፌዴራል ፖሊስን፣ የክልል ልዩ ኃይሎችን፣ የመደበኛ ፖሊስ ዩኒፎርሞች፣ የጸጥታ አካል አባል ያልሆነ ማንኛውም ሰው ለብሶ መገኘትን ከልክሏል። የተቋማቱ አባል ሳይሆንና የታደሰ መታወቂያ ሳይዝ ዩኒፎርሙን ለብሶ በተገኘ ማንኛውም ሰው ላይ የጸጥታ አካላት አስፈላጊውን ምጃ እንዲወስድም አዟል። ከዚህ ህግና ፍራት ውጪ የመለዮ ለባሾቹን ዩኒፎርም ለብሶ መገኘት የተልኮ አፈጻጸሙን ያውከ እንደሚገኝም ተቆሟል። በሁለተኛ ደረጃ ማንኛውም ወታደራዊ እንቅስቃሴዎችን የጦር ሜዳ ወሎችንና ውጤቶችን በተመለከተ ባስቸኳይ ጊዜ አዋጅ እዝ ስልጣን ከተሰጠው አካል ውጪ በየትኛውም የመገናኛ አውታር መስጠትና ማሰራጨት መከልከሉም ታውቋል። በየግንባሩ የሚገኙ የሲቪልና ወታደራዊ አመራሮች ከተሰጣቸው ስምሪትና ተልኮ ውጪ ማንኛውም ወታደራዊ እንቅስቃሴዎችን የጦር ሜዳ ወሎችንና ውጤቶችን የሚመለከቱ መግለጫዎችን እንዳይሰጡም ተከልክሏል። ህገ መንግስታዊ ስርዓቱ ከሚፈቅደው ውጪ የሽግግር መንግስት ወይንም ሌላ ህገወጥ ቅርጽ ያለው መንግስት መሰረታለም ብለው ተግባራዊ እንቅስቃሴ በሚያደርጉ አካላት ላይም የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ እዙ አዟል። ከነዚህ በተጨማሪ የሐሳብ ነጻነትን ሰበብ በማድረግ ልዩ የሚዲያ አውታሮችን በመጠቀም የሽብር ቡድን ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍ በህልውና ዘመቻ ላይ እንቅፋት እየፈጠሩ ናቸው ያላቸው አካላት ከድርጊታቸው እንዲቆጠቡ ያስቸኳይ ጊዜ እዙ አስጠንቅቋል። በደቡብ አፍሪካ የተገኘው አዲስ የኮሮና ቫይረስ ዝርያ ራሱን የሚለዋውጥና በርካታ ህዝብ በሚኖርበት የሀገሪቱ ጋውቴንግ ግዛት ውስጥ ባሉ ወጣቶች መካከል በፍጥነት እየተሰራጨ መሆኑ አሳሳቢ እንዳደረገው ተመራማሪዎች መግለጻቸውን የሀገሪቱ የጤና ሚኒስትር ጆ ፓላ በትናንትናው ዕለት አስታውቀዋል። ኮሮና ቫይረስ ከአንደኛው ሰው ወደ ሌላኛው በሚተላለፍ ጊዜ ራሱን ይለዋውጣል። አዳዲሶቹ ዝርያዎች የህብረተሰብ ጤና ላይ የሚኖራቸው ጉዳትን ለማወቅ ግን ጊዜ እንደሚጠይቅ ተነግሯል። ፓላ በበይነ መረብ በኩል በሰጡት መግለጫ ደቡብ አፍሪካ በኮሮና ቫይረስ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረባት እንደሆነ ተናግረዋል። ተመራማሪዎች አሁን የታየው የቁጥር መጨመር መንስኤ አዳዲሶቹ ዝርያዎች መሆናቸው ለማወቅ ጥናት እያደረጉ እንደሆነም ተነግረዋል። B11529 የሚል ስም የተሰጠው አዲሱ ዝርያ ከደቡብ አፍሪካ በተነሱ መንገደኞች አማካኝነት ስዋናና ሆንግ ኮንግም ደርሰዋል። የዓለም ጤና ድርጅት የቴክኒክ ቡድን በዛሬ ሁለት አዲሱን ዝርያ ከመዘነ በኋላ መጠሪያ ስም እንደሚሰጠው ይጠበቃል። የእንግሊዝ መንግስት ከደቡብ አፍሪካና በቀጠናው ካሉ 5 ሀገራት የሚነሱ በረራዎችን ከዛሬ ጀምሮ እንዳገደም ተሰምቷል። የህገወጥ ሰዎች ዝውውር መረብን ለመቆጣጠር ይችሉ ዘንድ ፈረንሳይና እንግሊዝ ከአውሮፓ ሀገራት ድጋፍ ጠይቀዋል። እርምጃዎቻቸውን እንደሚያሳድጉም ተናግረዋል። ሀገራቱ ከሰሞኑ በእንግሊዝ መተላለፊያ ወይም ብሪቲሽ ቻናል ከደረሰው አሳዛኝ ክስተት በኋላ እርስ በርስ ሲወቃቀሱ ሰንብተዋል። ክስተቱ በውስብስቡ የሰዎች ዝውውር ችግር ላይ አዲስ ትኩረት እንዲኖር አድርጓል። ከትናንት በስቲያ በአየር በተሞላ ጀልባ የእንግሊዝ መተላለፊያን ለማቋረጥ ሲጥሩ የነበሩ 27 ሰዎች ሰጥመዋል። በስፍራው ከደረሱ አደጋዎች ሁሉ የከፈው ነውም ተብሏል። የፈረንሳይ ፕሬዚደንት ፕሬዚዳንት ኢማኑኤል ማክሮን ህገወጥ ስደተኞች ወደ ፈረንሳይ እንዳይገቡ ለማስቆም የበለጠ ጥረት እንዲያደርጉ ሌሎች የአውሮፓ ሀገራትን ተማጽነዋል። ማክሮን ፈረንሳይ በሰሜናዊ ድንበሯ በኩል ያለውን ቁጥጥር ለማጠናከር በባህር ላይ የሚገኙ ፍልሰተኞችንም ለማዳን የጦር ሰራዊት ሰው አልባ አውሮፕላኖችን ወይም ድሮኖችን እንደሚያስተማሩ አስታውቀዋል። ፈረንሳይ ፍልሰተኞች ወደ እንግሊዝ ለመሻገር የሚረግጧት ስፍራ እንደመሆኗ ከዚህ ላቀ የህብረት ስራ እንደሚያስፈልግ ተናግረዋል። ከቤልጅየም፣ ከኔዘርላንድስ፣ ጀርመን እንዲሁም እንግሊዝ የአውሮፓ ኮሚሽን ሀገራት ጠንካራ ትብብር እንዲኖር እንፈልጋለን ብለዋል ማክሮን። ዘገባው የአሶሺየትድ ፕሬስ ነው። አምስት የአሜሪካ ህግ አውጪዎች ከታይዋን ፕሬዚደንት ሳንግ ዊን ጋር በዛሬው ዕለት ተገናኝተዋል። ያልተጠበቀው የአንድ ቀን ጉብኝት ዩናይትድ ስቴትስ ለራስ ገዟ ደሴት ያላትን የጠነከረ ድጋፍ ለማሳየት ያለመ ነው ተብሏል። ከሁለቱ አውራ ፓርቲዎች የተውጣጣው የህዝብ ተወካዮች ቡድን በታይዋን ከሚገኘው የአሜሪካ ኢንስቲትዩት ኃላፊዎች ጋርም ይገናኛል ተብሎ ይጠበቃል። የጉብኝቱ ዜና የተሰማው በታይዋንና በቻይና መካከል ያለው ውጥረት ከአስርተ ዓመታት ወዲህ በእጅጉ የባሰው ደረጃ ላይ በደረሰበት ሰዓት ላይ ነው። ከጎረጎሳውያኑ 1949 የእርስ በርስ ጦርነት በኋላ ታይዋን ከቻይና የተነጠለች ብትሆንም ቻይና ግን አሁንም እንደ አንድ ሉዓላዊ ግዛቷ ትቆጥራታለች።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። ለሬዲዮ በቴሌቪዥንና በቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። በፕሮግራማችን ላይ ላላችሁን አስተያየት ለማካፈል በማህበራዊ ትስስር ሚዲያዎቻችን በፌስቡክ እና በትዊተር ላይ @ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከልጅነት ወደ አፍላነት ወይም አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ የሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎች ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችልም ባለሙያዎች ይጠቁማሉ። ይህን መሰረት በማድረግ በአትላንቲና ሁለት ናኮር መልካ በአምቦት ሁለተኛ ደረጃ ትምህርት ቤት ተገኝቶ ወደ አፍላነት እድሜ የገቡ ተማሪዎች ጋር ውይይት ጀምሮ ነበር። ወጣቶቹ ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ምን መደረግ እንዳለበት ሐሳባቸውንም አካፍለውናል። የስነ ልቦና ባለሙያ አስተያየት ያካተተው የውይይቱ ክፍል ሁለተኛ ክፍል ቀጥሎ ይቀርባል።
ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? እስቲ ከተሞክሯችሁ ከጓደኞቻችሁ ተሞክሮ ሊሆን ይችላል ስማን ጠቅስም እንጂ ይሄንን ነገር ተቋቁማችሁ ለማለፍስ ያላችሁ ጥንካሬ ምን ይመስላል?
እኔ እስከዛሬ ድረስ ያጋጠመኝ ነገር ቢኖር ማለት ነው 8ኛ ክፍል እያለሁ አንዲት ጓደኛዬ ልክ ፔሪድ እንዳየችው ማለት ነው በጣም ልጅ ነበረች። ያቺ ልጅ እረፍት ስንወጣ እሷ ቁጭ ብላ ያለቀሰች ነበር። ምን ሆነሽ ነው ብዬ ስጠይቃት ነገረችኝ ችግሯ ምን እንደሆነ። የዛሬው እሺ ነገ እንዴት ነው የምመጣው አለችኝ። ከዛን እኔ በጊዜ ወጥቼ ባውሎጂ የምታስተምረን አስተማሪ አለችና ቢሮ እሷ ጋር ሄጄ ስነግራት ጠራችና የሚያስፈልጉት ነገር ሰጠቻት። ከዛ በኋላ ልጅቷ ገብታ በንጋቱ አልመጣችም። ከዛን ለምንድን ነው ያልመጣሽው ስላት እንዴት ነው የምመጣው እኔ ምንም ነገር የለኝም ብላ ነው የነገረችኝ። ፔሪድ ሲመጣባት ማለት ነው ሁሌም ትቀር ነበር። ከዛን አንድ ቀን እናቷ ጋር ሄጄ ለምንድን ነው የሚያስፈልጋት ነገር ማትገዙላት ምናምን ብዬ ስጠይቃቸው እናቷን እኔ እሱ ስገዛላት ወዷንስ ማን ይችላል አለችኝ። ያው ምን እንደሚያሳይ ታውቃለህ፣ በአንድ ጎን የኢኮኖሚ ችግርም አለ። እንዲህ አይነት ችግር ሲያጋጥም ደግሞ ያቺ ልጅ እኮ እህቴ ነች፣ ምንም ብትሆን አብሮ አደጌ ነች። እኔም ተማሪ ሁኜ ምንም ላረግላት ባለመቻሌ አዝናለሁ፣ ግን ደግሞ ትምህርት ቤት ሄዳ ያቺ ልጅ የሆነ ነገር መጠቀም አለባት። ምክንያቱም እቺ ልጅ እኮ አድጋ ነገ እኮ ሀገር ተረካቢ የምትሆነው እኮ እቺ ነች እና በኢኮኖሚም በኩል ችግር አለና እኔ ያየሁትን ችግር ይሄ ነው መፍትሄው። ይሄ ወደ ትምህርት ቤት ነው ያመጣሁት እኔ። ይሄ እኮ የተፈጥሮ ጉዳይ ነው። እቺ ልጅ አሁን ያጠፋችው ነገር ምንም የለም፣ ግን ደግሞ ከእናቷ ምንም ነገር ካጣች ከትምህርት ቤት የሆነ ነገር ማግኘት አለባት። መንግስት ይሄ ነገር ላይ መስራት አለበት ነው የምለው።
እኔ እንኳን እስካሁን ካጋጠሙኝ ችግሮች ውስጥ ከጓደኛዬ ነው። በዚህ በፋይሬጅ ላይ ጓደኛ በያዘችበት ሰዓት ላይ ባልተሰበ ጊዜ ነው መሰለኝ ሴክስ ይፈጠራል። በዛ ግንኙነት ተፈጠረና ልጅቷ የምታውቀው ነገር የለም ማለት በዛን ሰዓት ለዚህ ነገር የሚያነሳሱ መጠጦችን ተጠቅመዋል ማለት የሆነ ፕሮግራም ለሄደው መሰለኝና ያላስፈላጊ ድግስና ተከስተ በዛን ሰዓት ሁለቱም የሚያውቁት ነገር የለም ባፍላነት ሜላይን ያሉት ከዛ በኋላ ማለት እንዳታረግዝ የሚያስችላትም መድኃኒት እንዳላላወቀች በዛን ሰዓት እርግዝና ተፈጠረ ትምህርቷን እስከማቋረጥ ያላስፈላጊ ከቤተሰብ ጋር ያላስፈላጊ ጸብ እስከመጥፋት ድረስ ደርሳለች እና ለዚህ መፍትሄው ቢሄ ደግሞ የማስበው ትምህርት ቤቶች ለሴት ልጆች ባፍላነት እድሜ ላይ በሚሆኑበት ሰዓት እንደዚህ ነገር እንደሚከሰት ይሄ ማፈር አይደለም በርግጥ ባህላችን ውስጥ ባህላችን የሚከለክለን ስለ ግብረ ስጋ ግንኙነት ማውራት ለሴት ልጆቻችን ኢቭን ለሴት ብቻ አይደለም ይሄ ማስረዳት አለባቸው ቢሄ ማስበው ለወንዶቹም ነው ቢያንስ ከፍቅረኛቸው ጋር ነገር በሚከሰትበት ሰዓት ይሄ ነገር ያላስፈላጊ ወሊድ እንዳይከሰት የሚያደርጉ የተለያዩ መከላከያዎች እንዳሉ ሊያስረዳቸው የሚችል አካል ቢኖር እኔ የምፈርደው አንደኛ ቤተሰብ ላይ ነው ሁሉ ነገር ከቤተሰብ የሚጀምረው ከዛ ቀጥሎ ደግሞ ትምህርት ቤት ላይ ነው ይሄንን ነገር ቀድሞ ማስረዳት ቢችል ማስተማር ቢችል ይሄ ሁሉ ነገር ባልተፈጠረ ልጅቷም ትምህርቷን ባላቋረጠች ላልተፈለገ እርግዝና ባልተዳረገች ነበር እና የማህበረሰቡ ሁሉ ግዴታ ነው ብዬ አስባለሁ ባህላችን ሊከለክለን ይችላል ግን ቢያንስ ይሄንን ነገር ቀርፈን ትውልዱን ብናድን ብዬ አስባለሁ
በጣም አመሰግናለሁ የአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያሳ አብዲሳ በውይይቱ ላይ በአካል ቀርበው ማብራሪያ እንዲሰጡ ፈልጌ ነበር ሆኖም በአንዳንድ ሁኔታዎች ሳይሳካ ቀርቷል በውይይቱ ላይ የተነሱ ነጥቦች በተለይ ከተማሪዎች የተነሱ ነጥቦች አሉ ከዛ በመነሳት በሳይኮሎጂ ወይም ደግሞ በስነ ልቦና እንዴት ይታያሉ እነዚህ ነገሮች ወጣቶችስ የሚመጡባቸውን የአካላዊ አምሮአዊ ስሜታዊ ለውጦች እንዴት ተቋቁሞ ማለፍ ይችላሉ ከውጭም ያሉትን ጫናዎች ከማህበረሰቡ ትምህርት ቤት ውስጥ ከጓደኛ ከሌሎችም ሊሆን ይችላልና እንዴት ሊያልፉ ይችላሉ መማር ይችላል እነዚህ ነገሮች ላይ
በአብዛኛው ማህበረሰቡ ወጣትነት ውስጥ ወቅት በተለይ ከሁሉ በሚጠቀሰው የመጀመሪያው ወጣትነት ወቅት የሚከሰቱ መሰረታዊ የአካላዊ የአእምሯዊ እና የስነልቦናዊ ለውጦች በአብዛኛው ባህል ውስጥ የሚጠበቁ ናቸው። ነገር ግን አንዳንዴ የልጅ ለውጦች ህጻናት ወይም ቤተሰብ በሚጠብቅበት ወቅት ላይ መጡ ይችላሉ። ከተለያዩ ምክንያቶች የተነሳ በተለይ ከተፈጥሯዊ ባህሪ ጋር የሚያያዝ ነገሮች ይችላሉ። አብዛኛው በእኛ ሀገርም በሌላ ዓለም የተሰሩ ጥናቶች የሚያሳዩት ከ80% በላይ በቀላሉ ሁኔታው በራሳቸውን አላምዶ የሚያልፉ ሲሆን በተወሰኑት ግን ወደ 20% የሚሆኑ በተለይ ባደጉ ሀገራት ትንሽ ባህሪ ችግር ሊገጥማቸው እንደሚችል ነው ጥናቶች የሚያሳዩት። ሶስት ለማለት የሚያስፈልጉ መሰረታዊ ሁኔታዎች አሉ። ለምሳሌ የቤተሰብ ሁኔታ፣ የጓደኛ ሁኔታ እንዲሁም ቤተሰቡ ታዊትን ካሪ እንደዛው እንተከማችሁ ወይ ያቺ ሚዲያዎች ልጅ ለተስኖ ሊያሳድሩ ይችላሉ። ስለዚህ እነኚህ ለውጦች በተለያዩ ነገሮች ጋር ያተከተች ራስን ከለውጡ ጋር አላምዶ ለማለፍ ፖዚቲቭ አውንታዊ ሆነም አሉታዊ ሆነም ልጆች እንዲያርፉ የሚያደርጉ ብዙ ምክንያቶች ሊኖሩ ይችላሉ።
በተለይ እነዚህ ለውጦች ሲያጋጥሙ ከቤተሰብ ከማህበረሰቡ ከትምህርት ቤት ምን ይጠበቃል?
ለምሳሌ የወላጅ ቴክኖሎጂ ኖር ይችላል፣ የጓደኛ ቴክኖሎጂ ኖር ይችላል። ትምህርት ቤትም መምህራን አሉ። ምናልባት በአንዳንድ ትምህርት ቤቶች የማማከር አገልግሎት የሚሰጡ ሳይኮሎጂስቶች፣ ሶሻሎጂስቶች ሊኖሩ ይችላሉ። ወጣም ስንል የማህበረሰብ አባላት አሉ፣ የሃይማኖት አባቶች አሉ። ከእነም ሁሉ ኃላፊነት ይጠበቃል። ከቤተሰብ ብንነሳ የቤተሰብ የልጆች አስተዳደግ ሁኔታ ይለያያል። አንዳንድ ወላጅ ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን የሚያከናውኑ አሉ። ውይይት የሚያደርጉ ወላጆች አሉ። ከእንደዚህ አይነት ቤተሰብ ከመጣ አንድ ልጅ ብዙ ጊዜ በአካላዊ ሆነ ስነልቦናዊ ለውጦች ላይ ችግር ሲገጥሞ አይታይ። አንዳንድ ወላጅ ግን ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን መስመር የለውም። አንዳንዴም አምባገነን የሆኑ ወላጆች አሉ። አንዳንዴ ደግሞ ለልጆቻቸው ጊዜና ቦታን ማንሰጡ ወላጆች ይኖራሉ። በአብዛኛው ችግር የሚገጥማቸው ልጆች ከእንደዚህ አይነት ቤተሰብ የመጡ ናቸው። ስለዚህ አካባቢ ውስጥ ያሉ ሌሎች ሁኔታዎች ናቸው ለእነኝህ ልጆች እገዛ አድርጎ ልጆች ሽግግር እንዲያደርጉ የሚያግዛቸው። ቤተሰብ ቀጥተኛ ሆነ ንግግር ከልጆቻቸው ጋር በመስረት ልጆች የሚጠይቋቸው ጥያቄዎች ላይ የሰሙ ማብራሪያዎችን መስጠት ይኖርባቸዋል። የተለመደ ጉዳይ ለሆን ትምህርት ቤት ሊያሟላ ይችላል። ልጆች የማህበረሰብ አካላት ሊያሟሉ ይችላሉ። ስለዚህ ትምህርት ቤት ምን ያደርጋል? የተለያዩ ክለቦች ይኖራሉ። በእነዛ ክለቦች ውስጥ ከእድገት ሽግግር ጋር የተያዙ ነገሮች ላይ ትምህርታዊ ሚችላዎችን ማዘጋጀት ይቻላል። የስነ ልቦና ወይም ካውንስሊንግ እና ጋይዳንስ ሰርቪስ የሚሰጡ ባለሙያዎች ካላቸው በቀጥታ ካውንስል ማድረግ ይቻላል። ከዛ በተጨማሪም ትሬኒንግ መስጠት ይቻላል። አስፈላጊ የሆኑ ፓኬጅ ስኪሎችን ለእነኚህ ልጆች ማሰልጠን ይቻላል። ከዛም በተጨማሪ ቀጥተኛ የሆነ ትምህርትን መስጠት ይቻላል። ባዮሎጂ መምህር ካለ ለልጆች ባዮሎጂካል ትራንዚሽን ጋር የተያያዘ ነገሮች ላይ በተለይ አካላዊ ለውጡ ለወጣቶቹ የተለያየ የስነ ልቦና ችግሮችን ይዞ ስለሚመጣ በእነዛ ችግሮች ላይ በቀጥታ ትምህርት መስጠት ይቻላል። ከዛ ጋር አያይዞ ስለ ሪፕሮዳክቲቭ ሄልዝን መጀመር ይቻላል። በተለያዩ ሜካኒዝሞች ወጣቶች እድሜ መጀመር ምክንያት የሚያጋጥማቸውን አካላዊና ስነ ልቦና ለውጦች ጋር ራሳቸውን እንዲያለማምዱ ማድረግ የሚችሉባቸው ዘዴዎች አሉ።
በጣም ነው የማመሰግነው። ያደረግነው ውይይት በዚሁ ተቋጭቷል። በሌላ ጊዜ በሌላ ርዕስ እንመለሳለን። አመሰግናለሁ ስለተወያያችሁ።
የአምቦ ሁለተኛ ደረጃ ትምህርት ቤት ተማሪዎችና የስነ ልቦና ባለሙያው ከኛ ጋር ላነበራቸው ቆይታ እጅግ አድርገን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኦባላ ኦባላ ባለፈው አመት በሚኒሶታ ግዛት አውስቲን ከተማ በተደረገ ምርጫ አሸናፊ ሆነው የከተማው ምክር ቤት አባል የሆኑ ትውልደ ኢትዮጵያዊ ናቸው። በታሪክ የመጀመሪያው ጥቁር የከተማ ምክር ቤት አባል የሆኑት ኦባማ የወጣቶች ማህበረሰብ አቀፍ እንቅስቃሴ ለትውልድ የሚተርፍ ጠቀሜታ እንዳለው ያምናሉ። ከወከሉት የኦስቲን ከተማ በተሻገሩ አፍሪካዊና ኢትዮጵያውያንን የሚመለከቱ ጉዳዮች ድምጻቸውን የሚያሰሙት ኦባላ በተለይ ደግሞ በተወለዱባት ኢትዮጵያ የሚኖሩ ወጣቶች ከተጋፈጡት የፖለቲካ አለመረጋጋት አንጻር ሰላምን የማስፈን ሚናቸው ከፍ ያለ መሆኑን ተናግረዋል። ሀብታሙ ስዩም ከተከበሩ ኦባላ ኦባላ ጋር ያደረገው ቆይታ ቀጥሎ ይቀርባል።
ከወከሉት አላፊነት አንጻር አንቱን በላቸው እንጂ ገና 30 አመት ያልደፈኑ ወጣት ናቸው። ባለፈው አመት በሚኒሶታ ግዛት በመተገኘው ኦስቲን ከተማ የመጀመሪያው ጥቁር የምክር ቤት አባል ሆነው ታሪክ ከመስራታቸው በፊት በተለያዩ ማህበረሰብ አገዝ እንቅስቃሴዎች ውስጥ አልፈዋል። ኦባላ ኦባላ ያለ ወጣቶች ንቁ ማህበረሰባዊ ተሳትፎ የሚያተርፍ ህብረተሰብ እንደሌለ ያምናሉ።
A community without a powerful youth, that community would be dry because
ጠንካራ የወጣቶች ማህበረሰብ የጎደለው ህብረተሰብ ተሳትፎ አልባ በመሆኑ ይደርቃል። ወጣቶች በማህበረሰብ አቀፍ እንቅስቃሴዎች ውስጥ እንዲሳተፉ ማድረግ ስለራሳቸውና ስለነጋቸው የሚበጀውን ጉዳይ እንዲማሩ በእጅጉ ይጠቅማቸዋል። እነዚህ ወጣቶች የነገ መሪዎች ናቸው። ስለሆነም ባለፈው ትውልድና በተላላቆቻቸው ላይ ከመመስረት ይልቅ የትውልዳቸውን ፍላጎት ለመረዳት ማህበረሰብ ተኮር እንቅስቃሴዎች ውስጥ መሳተፍ አለባቸው። ስለነጋቸው ማሰብና ተሳታፊ ለመሆን ትልቅ እድል አላቸው። ለዚያም ነው መሳተፍ ይሆን ያለውን መረዳት ለትውልዳቸው ለሚመኙት ለውጥ አካል መሆን የሚያስፈልገው።
ወጣቶች በሚኖሩበት ማህበረሰብና በሚጋሩት ሀገር ውስጥ መልካም ልምዶችን ለመትከል አዎንታዊ ለውጦችን ለማምጣት በሚጥሩበት ወቅት ራሳቸውን እንዲጠራጠሩ ለተሻሉ ኃላፊነቶች ገና ለጋ እንደሆኑ የሚያሳስቡ አስተያየቶችን ትኩረት መስጠት እንደማያስፈልግም ይሟገታሉ።
I just want every young man, young woman outside there to know that don't believe in someone telling you.
የሚያዳምጡኝ ወጣት ወንዶችና ሴቶች እንዲያውቁልኝ የምፈልገው ዝግጅት አይደላችሁም የሚላችሁን ሰው እንዳታምኑት ነው። ገና ወጣት ናችሁ፣ አዋቂ አይደላችሁም። ልትጠብቁ ይገባል ለሚል ሐሳብ ጆሮ አትስጡ። መለወጥ ያለበት ነገር ስትመለከቱ መለወጥ አለባችሁ። ለውጥ እስክናረጅ አይጠብቅም፣ አለያም ደግሞ የአንድን ሰው ዳግም መወለድ አይጠብቅም። ለውጥ የሚያሻው ነገር ስትመለከቱ በዚያው ቅጽበት መሳተፍ፣ በማህበረሰባችሁ ውስጥ ንቁ ተሳታፊ መሆን ይገባችኋል።
ኦባላ የተወለዱት ኢትዮጵያ ነው። ወደ ኬንያ በሕፃንነታቸው በስደተኝነት ካቀኑ በኋላ ከጥቂት ዓመታት በፊት ወደ ዩናይትድ ስቴትስ ተጉዘው የብዙሃንን ትኩረት ያገኙ የከተማ ምክር ቤት አባል ሆነዋል። ከሰባ በመቶ ያላነሰ ሕዝቧ ወጣት በሆነባት ኢትዮጵያ የሚሆነውን ሁሉ በቅርብ የሚከታተሉት ኦባላ የሀገሪቱ የሰላም እጦት ያሳሰባቸው ይመስላል። የኢትዮጵያ ውስጥ ችግር በኢትዮጵያ መንግስትና በሀገሪቱ ውስጥ በሚኖሩ ህዝቦች መፈታት አለበት ብለው እንደሚያስቡ፣ ባላቸው ኃላፊነት ተጠቅመው አንዳች ነገር ማስረጽም ሆነ ማባባስ እንደማይሹም ይናገራሉ። የወጣቶች ተሳትፎ ነገር ከተነሳ ይቀር ግን የሀገሪቱ ወጣቶች በጦርነት የምትታመሰውን ሀገር ውጥረት ለማርገብ ሰላም ለማስፈን ያላቸውን ኃይል ያወሳሉ።
Think about yourself and gun should not be the solution.
ስለ ራሳችሁ አስቡ። ጠመንጃ መፍትሄ አይሆንም። ለመንግስትም ተሰልፋችሁ ለአማጽያኑ ለማንም ይሁን ስለ ራሳችሁ ማሰብ አለባችሁ። የምር ኢትዮጵያዊ ከሆናችሁ መልካምና ብቸኛ ለሆነው መፍትሄ ምን ያበረከትኩ ነው ብሎ መጠየቅ ያስፈልጋል። ሰላም ቅድሚያ የሚሰጠው ጉዳይ ሊሆን ይገባል። ወጣት ወንዶችና ሴቶች በማያውቁት ነገር ወደ ግንባር ሄደው እንዲሞቱ አልፈልግም። ብዙዎቹ መጠቀሚያ መሆናቸውን አያውቁም።
ኢትዮጵያ በመራቡ ዓለም የምትከበር ሀገር ነበረች ሲሉ የሚያወሱት ኦባላ አሁን ግን ስራቸው ለስልጣን የበላይነት ይፋለማሉ ባሏቸው አካላት የተጋጋለው ጦርነት አሉታዊ ሁኔታዎችን እንዳጎላባት ያትታሉ። ለፊልም የሚወጡ ወጣቶች ለነጋቸው የሚበጅ ውሳኔ እንዲወስኑም ይፈልጋሉ።
Either you are in whatever region, either you are in Addis Ababa, you are in
ከየትኛውም ክልል ሆኑ ከአዲስ አበባ ከኦሮሚያ ከሶማሊያ ከየትም በኢትዮጵያ ውስጥ ያላችሁን ስፍራና ነጋችሁን እንድታስቡ ፈልጋለሁ። ጠመንጃ አንስታችሁ በሌላ ክልል ውስጥ የሚኖረውን አንዱን ወንድማችሁን ልትገድሉ ትችላላችሁ። ዛሬ የምትገድሏቸውና ሌላ ሰው እንድትገድሏቸው የሚነግሯችሁ ሰዎች ጉዳይ የዛሬ 10 ዓመት በህይወታችሁ ላይ ይንጸባረቃል።
Reflect on your life 10 years from now.
ኦባላ ይህንን እምነታቸውን ለወከሏቸው የኦስቲን ከተማ ነዋሪዎችና ምክር ቤቱም ከሰሞኑ አስተውቀዋል። የሰላምና አንድነት መልእክታቸውንም በማህበራዊ ገጻቸው በኩል አድርሰዋል። በሺዎች የሚቆጠሩ ወጣቶች ወደ ጦር ግንባር እየተመሙ ባለባት ኢትዮጵያ የሰላም ጥሪያቸው ሰሚ ያገኝ እንደው መጪ ጊዜያት ይነግሩናል። ሀብታሙ ዝዩም ዋሽንግተን ዲሲ።
ሙስዩምንና እንግዳውን የተከበሩ ኦባላ ኦባላን እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። የኦሎምፒክ ቻምፒዮኑ አትሌት ኃይሌ ገብረስላሴ ወደ ጦር ግንባር በማቅናት የኢትዮጵያን ወታደራዊ ኃይል ሊቀላቀል እንደሚችል አስታውቋል። አንድ ስፖርተኛ የሰላም አምባሳደር መሆን እንዳለበት የሚያምነው ኃይሌ ገብረስላሴ ጦርነቱን እንዲቀላቀል መገደዱን ይገለጻው። ሮይተርስ ያደረሰንን ዘገባ እንደሚከተለው አጠናቅሬዋለሁ። ኢትዮጵያዊው በኦሎምፒክ የወርቅ ሜዳሊያ ተሸላሚና ብሔራዊ ጀግና ኃይሌ ገብረስላሴ በሀገር ውስጥ ያሉትን አማጽያንን ለመዋጋት የሚደረገውን ጥረት በመቀላቀል ትልቅ ዋጋ ለመክፈል ፈቃደኛ መሆኑን አስተውቋል።
ጦርነት ሲባል እኮ ያው እስከዛው ድረስ ነው። ወደ ኋላ እኔ እዚህ ፈርቼ መቀመጥበት ነገር የለም። ምክንያቱም እዚህ ቤቴ ይመጣላ ሲመጣናቀው ማን ምን እንደሚያደርግ ነጋናቀው።
በጡረታ ከሩጫ የተሰናበተው የ48 አመቱ ኃይሌ ገብረስላሴ ይህን ያለው ጠቅላይ ሚኒስትር አብይ አህመድ ወደ ግንባር በማምራት ከህወሓት አማጽያን ጋር የሚካሄደውን ጦርነት ከፊት ሆነው እንደሚመሩ ካስታወቁ በኋላ ነው። አንድ አመት ያስቆጠረው ግጭት በሺዎች የሚቆጠሩ ሰዎችን የገደለ ሲሆን በሚሊዮኖች የሚቆጠሩ ከቤታቸው እንዲፈናቀሉ 400 ሺህ የሚሆኑ በትግራይ የሚኖሩ ሰዎች ደግሞ ለረሃብ እንዲጋለጡ አድርጓል። 27 የረጅም ርቀት ዶች ባለቤት የሆነው ኃይሌ አንድ የስፖርት ሰው የሰላም አምባሳደር መሆን እንዳለበት እንደሚያምን ቢገልጽም ወደ ጦርነቱ ለመሄድ መገደዱን ተናግሯል።
ስፖርተኛ ሁሉ የሰላም አምባሳደር ለኔ አሁን ዘምታለው ቢየስል ሰው ወተምን ይችላል። አንተ በሽምግልና ይያልክ በስፖርት ውስጥ ይያልክ ስፖርት እኮ ሰላም ነው ፍቅር ነው ምናምን ነው። ሀገር ግን ህልውና ችግር ውስጥ ሲገባ ሀገር ግን አትኖርም አገር የመኖርና አለመኖር ውስጥ ስትገባ ምንድነው የምታደርገው? ሁሉንም በቃ ታፈርሰዋል ማለት በቃ በሁሉም ላትገዛም።
ባለፈው ወር የትግራይ አማጽያን ወደ ዋና ከተማዋ አዲስ አበባ ለመግባት ማስፈራራታቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ 6 ወር የሚቆይ አስቸኳይ ጊዜ እንዲያውጁና ዜጎች በመታጠቅ ራሳቸውን እንዲጠብቁ ማዘዛቸው ይታወሳል። ዓለም አቀፉ ማህበረሰብ ግን ሁለቱም ወገኖች ጦርነቱን እንዲያቆሙ ሲጎተጉት ቢቆይም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን የጦርነቱ መባባስ ለውይይት የሚደረገውን ጥረት ሊያደናቅፈው እንደሚችል ስጋታቸውን ገልጸዋል። ፕሮግራማችን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። የአፍሪካ ሀገራት ዜጎቻቸው የኮቪድ-19 ክትባት እንዲወስዱ ከፍተኛ ጥረት እየተደረገ ባለበት በዚህ ወቅት ከፍተኛ የሕክምና መርፌ እጥረት እንዳጋጠመ የዓለም ጤና ድርጅት አስታውቋል። በአፍሪካ ከሚኖረው አጠቃላይ ሕዝብ 6% ብቻ የኮቪድ-19 ክትባት ማግኘቱን የሚገልጸው ድርጅቱ የመርፌ እጥረት ተከታታይ ክትባቶችን ለመስጠት አዳጋች እያደረገው መምጣቱን አሳሳቢ ነው ብሏል። ዝርዝሩን ሰምተን እንመለስ። በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። ያለን የጤና ድርጅት በአፍሪካ ከ1.2 ቢሊዮን ሰዎች ውስጥ 6% የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን፣ 40% የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሩቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ አመት እየጨመረ እንደሚመጣ ቢጠበቅም ያለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲ ሶሞኤቲ በአህጉሪቱ ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ።
ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህፃናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ።
እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተቋርጧል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል።
በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍሪካ ወሰደ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁ ደስተኛ ናቸው።
ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በእንደዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን።
ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሃዊነት ለመዋጋት ያለውን ሂደት ያፈጥነዋል ይላሉ። እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልካም ነው ባይ ናቸው።
እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ከመደበኛዎቹ የሬዲዮ መገናኛ ሞገዶች በተጨማሪ በሬዲዮ በቴሌቪዥን ይተላለፋል። ኢትዮሳት ላይ ታገኙናላችሁ። አሁን በአንድ ሙዚቃ እረፍት አድርገን እንመለሳለን። ሰላም ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ተምሬና እኔም ሳስተናግዳችሁ አመሽት እመኝሽ ይቆየነን። በፕሮግራማችን ላይ አስተያየት ካላችሁ በማህበራዊ ትስስር ገጾቻችን በፌስቡክ እና በትዊተር @voaamharic በማለት ልታደርሱን ትችላላችሁ። ለምሽቱ በጀመርነው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።
ሸ ይሄ ኩፈት እንበገ